the voice of America.
Dr. Nagari Lencho, ስለ ኢትዮጵያ የወቅቱ ፖለቲካ
ኢትዮጵያ ሰሞኑን 528 እስረኞችን ለቀቀች። በመጪዎቹ 2 ወራት ውስጥም ተመሳሳይ እርምጃ እንደሚቀጥል ጠቅላይ አቃቤ ሕጉ አቶ ጌታቸው አምባይ ተናግረዋል። የኢሃድግን የሁለት ሳምንታት ግምገማ ተከትሎ የተወሰዱ ባሉ እርምጃዎችና በሌሎችም አጠቃላይ ጉዳዮች ላይ የኢትዮጵያ የመንግስት ኮሙኒኬሽንስ ጉዳዮች ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምጽ ማብራሪያ ሰጥተዋል። ሰለሞን አባተን ያነጋገራቸው ሙሉውን ቃለ ምልልስ ቀጥሎና ቀርባለን።
በቅድሚያ ዶክተር ነገሪ ሌንጮ በጣም አመሰግናለሁኝ ለጊዜው። ኢሃደግ በቅርቡ ለተከታታይ 17 ቀናት ካደረገው ግምገማ በኋላ እና ከዛ በፊትም የኢሃደግ አባል ድርጅቶች በተናጠል ካደረጓቸው ስብሰባዎችና ግምገማዎች በኋላ ለውጦችን ለማድረግ በራሳቸውም ውስጥ መሻሻል ለማምጣት እርምጃዎችን እንደሚወስዱ ቃል ገብተው ነበር። እና ዶክተር ነገሪ በመሰረታዊ ደረጃ መንግስት ሊወስዳቸው ያሰባቸው ወይም እየወሰድኳቸው ናቸው የሚላቸው እርምጃዎች ምንድናቸው? በአብዛኛው የኢሃደግ ስብሰባ እንደተጠናቀቀ ወጥቶ የነበረውን መግለጫ ብዙ ሰዎች የተደበሰበሰ ነው ወይም ግልጽነት የሌለው ነው ብለው ሲናገሩ ይስማሉ። ምንድናቸው የነጠሩ እንዲህ አይነት እርምጃዎችን መንግስት ይወስዳል የሚላቸው ነጥቦች?
የኢሃደግ አስተዳደር ኮሚቴ ስብሰባውን ከሁለት ሳምንት በላይ ካደረገ በኋላ ዝርዝር መግለጫ ማውጣቱ ይታወሳል። በዋናነት መግለጫው ትኩረት ያደረገባቸው ጉዳዮች ያኔ በቁጥርም 8 የሚሆኑትን ለይቶ አስቀምጧል። በአጭር ጊዜ ውስጥ ምላሽ የሚሹ ጉዳዮችን ነገር ግን ስናጠቃልል እንደ ሀገር አሁን ህዝባችንም የምትፈልገው አንደኛ ዘላቂ ሰላም ነው። ለዘላቂ ሰላም መስፈን ደግሞ አስፈላጊ የሆኑ ጉዳዮች አሉ፣ ምላሽ የሚሹ ጥያቄዎች አሉ። ስለዚህ መንግስት ቅድሚያ ሰጥቶ የሀገሪቷን ሰላምና መረጋጋት ወደምፈለገው ደረጃ ለማሳደግና ዘላቂ ለማድረግ ከዜጎቻችን ስነሱ የነበሩ ጥያቄዎችን በአግባቡ መመለስ እንደሚያስፈልግ ወስኗል። በዛው መሰረት ቅድሚያ ለሰላም መደፍረስ ምክንያት የሆኑ ጉዳዮችን ኢህአዴግ ውስጥ ካሉት ብሔራዊ ድርጅቶች ግንኙነት ጀምሮ በአጠቃላይ የስልጣን አታይ ከዛም አልፎ ደግሞ በአፈጻጸም ላይ በአመለካከት በእርስ በርስ መተማመን ዙሪያ ያሉትን ችግሮች እልባት በመስጠት የህዝቡን ጥያቄ ኢህአዴግ መሪ ድርጅት ስለሆነ ለህዝቡ ጥያቄ ቅድሚያ ሰጥቶ በአንድነት ለመስራት ነው እንግዲህ ቅድሚያ ሰጥተው። ስለዚህ በሰላምና መረጋጋት ላይ በህግ የበላይነትን ማስፈን ላይ ቅድሚያ ተሰጥቶ እንደሚሰራ ነው። ከዚሁ ጋር በተያያዘ እንግዲህ ሰላም ዘላቂ ሊሆን የሚችለው ሊያደርግም የሚችለው ህዝቡ ነው። ዘላቂ ሊሆን የሚችለውም ደግሞ የህዝቡ ጥያቄ በአግባቡ ሲፈታ ስለሆነ ከዲሞክራሲ ጋር በተያያዘ የተሻለ የዲሞክራሲ ምህዳር እንዲኖር መንግስት እንዲሁም ደግሞ ገዢው ፓርቲ የበኩሉን ድርሻ መወጣት ስላለበት በዛም ላይ ትኩረት ተደርጓል ማለት ነው። ለዚህም የዲዩ አካል የሚሆነው የእስረኞችን ምፍታት ነው። በተለያዩ ምክንያቶች በወንጀል ተሳታፊ ሆኖ ወይ ደግሞ ህግ ጥሰት ውስጥ የገቡ አካላት አንደኛ ክሳቸው ተቋርጦ እንዲፈቱ በማድረግ ወደ ህዝብ ተቀላቅሎ የሚጠበቅባቸውን ድርሻ እንዲያበረክቱ፣ ሌሎችም ደግሞ የተፈረደባቸውን ቢሆን በሂደት ታይቶ በሀገሪቷ የይቅርታ ቦርድ በክልልም ይሁን በፌደራል መንግስት ታይቶ የሚፈቱበት ሁኔታ እንዲመቻች ነው። ይሄ ደግሞ ሰላምን ከመፈለግና ሀገሪቷ ለወደፊት ለዜጎቻችን፣ ለወጣቶቻችን፣ ለልጆቻችን የተሻለች ሀገር እንድትሆን ሁሉም ተሳታፊ እንዲሆንና የበኩሉን ድርሻ እንዲጫወት መንግስት የሚጠበቅበትን ማድረግ ስላለበት ነው ይህንን እርምጃ የወሰደው ማለት ነው። ከዛም ባሻገር እንግዲህ ዜጎቻችን በአጠቃላይ ከኢኮኖሚ ልማቱ ተጠቃሚ መሆን አለባቸው። ስለዚህ የኢኮኖሚ እድገቱ እንዲቀጥልና ዜጎቻችንም ደግሞ በተለያዩ ደረጃ ላይ ያሉት ወጣቶቻችን፣ ሴቶች በተለያዩ ስፋት ደረጃ ላይ እና ህይወት ደረጃ ላይ ያሉት ዜጎቻችን ተጠቃሚ የሚያደርግ እንዲሆን አመራሩ የሚጠበቀውን ሚና አመራሩ እንዲጫወት ማለት ነው። ስለዚህ በሰላም ዙሪያ በዲሞክራሲ ግንባታ እንዲሁም ደግሞ የልማት ቀጣይነትና የዛ ልማት ደግሞ ዜጋው ተጠቃሚ እንዲሆን ትኩረት ተደርጎ እንደሚሰራ ነው ማለት ነው። ከዛም ባሻገር ደግሞ ከሰብአዊ መብት ጋር የተያያዙ ከዚህ በፊት ኢትዮጵያ የሰብአዊ መብቶችን ለማስ ለማስጠበቅ ወይ ደግሞ ለመጠበቅ የሚያስገድዱት ህጎች የዓለም አቀፍ ህጎች ይሁን የአገሪቷ ህገ መንግስትም ይሁን ይደነግጋል። ያንን በተግባር ለማሳየት ከጊዜ ወደ ጊዜ ተሰሩ የነበሩ ስራዎች አሉ። ያም ሆኖ ግን በተያቶች የሰብአዊ መብቶች ሲታዩ ስለነበረ ይሄንን እንዳይቀጥል ማድረግና የህግ የበላይነትን በማስከበር ዜጎቻችን ህገ መንግስታዊ ዋስትናቸው ተጠብቆ ደህንነታቸው ተጠብቆ በሀገራቸው በሰላም እንዲኖሩ እንዲሰሩ ለማድረግ ከመቼውም በበለጠ ለመስራት ነው ማለት ነው የተቀመጠው አቅጣጫ። እንግዲህ 17 ቀን ወስዶ ያደረጉት ውይይት እንዲሁ በአምስት ደቂቃ ወይ ደግሞ በአስር ደቂቃ ተንትንን የምንጨርስ አይደለም። አጠቃላይ ግን በእነዚህ ጉዳዮች ዙሪያ እንደሆነ ነው መስቀመጥ የሚቻለው ማለት ነው።
ዶክተር ነገሪ፣ ከዚህ ከ17 ቀን ውይይት በኋላ እርስዎ እንዳሉት የጠለቀ ግምገማ ማድረጉን ግልጽ ግምገማ ማድረጉን ነው ኢህአደግ የተናገረው። ነገር ግን ወቃሾች የሚሉት መሰረታዊ ለውጥ አላመጣም፣ ጥገናዊ አካሄድ ነው ያሳየው። በተለይ ደግሞ እስረኞችን መፍታት የመሳሰሉና አሁን እርስዎ የገለጹልኝ የዲሞክራሲ ግንባታውን ማጠናከር፣ የልማት ቀጣይነት፣ ዜጎች ተጠቃሚ እንዲሆኑ ማድረግ፣ ሰብአዊ መብቶችን ማክበር በቃላት ደረጃ ሲባሉ የኖሩና አሁንም የተባሉ ናቸው። ነገር ግን በተግባር ደረጃ ሊወሰዱ የሚገባቸው ብለው ከሚያስቀምጧቸው ክንዋኔዎች መካከል ሙሰኞችና የአስተዳደር በደል ያደረሱ በሕግ እንዲጠየቁ ማድረግ፣ በመንግስትም ሆነ በፓርቲ በገዢ ፓርቲ ደረጃ ያሉ ሰዎች ሰው የገደሉ ወይም እንዲገደል ትዕዛዝ የሰጡ ጭምር ሕግ ፊት እንዲቀርቡ ማድረግ፣ የምርጫ ኮሚሽን እንደገና እንዲዋቀር ማድረግ፣ የምርጫ ሕጉ እንደገና እንዲታይ ማድረግ፣ ሁሉንም አሳታፊ የሆነ የፖለቲካ ስርዓት እንዲሰፍን ማድረግ፣ አፈናን ኢትዮጵያ ውስጥ ሕጋዊ አድርጓል የሚሏቸው እንደ ጸረ ሽብር ሕግና የበጎ አድራጎት ድርጅቶች ሕግ የመሳሰሉ እንዲሰረዙ የሚሉና ሌሎችን በርከት ያሉ ጥያቄዎችን ያነሳሉ። እንዴት ነው መንግስትና ኢህአደግ እነዚህን ጥያቄዎች የሚመለከታቸው? መሰረታዊ ለውጥ ከማምጣት አቋያ ኢህአደግ ነው ህገ መንግስቱን እየረገጠ ያለው ነው የሚሉት?
ኢህአደግ ለውጥ ያስፈልጋል ብሎ ከራሱ ከውስጡ ደግሞ ለውጥ እንደሚያስፈልግ በመወሰን ነው አሁን እየሰራ ያለው። ለውጥ እንደሚያመጣም ደግሞ ተማምኖ በራሱ ብቻም ሳይሆን ደግሞ በህዝቡም ተማምኖ ነው አሁን ይሄንን ውሳኔ በማታረፍ ወደ ተግባር እየገባው ማለት ነው። ነገር ግን የተለያዩ አካላት የራሳቸውን ትንታኔ ይሰጣሉ። ያ ደግሞ ትንታኔውን የሚለያየው እንደምታውቀው የሚያዩበት መነጽርና የራሳቸውም ኦብጀክቲቭ ወይ ደግሞ የራሳቸውም አላማ ፍላጎት ሊሆን ይችላል። ነገር ግን ምናልባት ውሳኔው ከተሰጠ በኋላ በሳምንታት ውስጥ ሁሉንም ተግባር ማሳየት አለበት ብሎ የሚጠብቅ አካል ካለ ይሄ ከመጀመሪያው ስህተት ነው ማለት ነው። በማይገባ ሁኔታ መጠበቅ ነው። ይሄ የሚጠበቅ ተፈጥሯዊ ውይም አይደለም ማለት ነው። እነዚህ ጉዳዮች በሂደት የሚመለሱ አሉ፣ በአጭር ጊዜ ውስጥ የሚመለሱ አሉ። እንዲሁም ደግሞ የመካከለኛ ጊዜ እቅድ፣ በረዥም ጊዜ እቅድ በማስቀመጥ ነው መንግስት ህዝብን አስተባብሮ የሚመልሳቸው ማለት ነው። ስለዚህ አንዳንዶቹ ቅድም እንደገለጽኩት የዲሞክራሲ ግንባታውን በተመለከተ ፓርቲው እንዲሁም ደግሞ መንግስት የሚጠበቅበትን ድርሻ ይወጣል። ነገር ግን የዲሞክራሲ ባህል ማሳደግ የሚቻለው ተፎካካሪ ፖለቲካ ፓርቲዎችን እንዲሁም ደግሞ የሲቪክ ማህበራት፣ አጠቃላይ የዲሞክራሲ ተቋማት እያንዳንዱ ድርሻውን መወጣት ሲችል ነው። ከሚዲያ እና ከኮሚኒኬሽን ተቋማት ጀምሮ የምሁራንም ጭምር ማለት ነው። ስለዚህ መንግስት ለነዚህ መሪ ስለሆነ መሪው ፓርቲ ለነዚህ ተግባራዊ መሆን በብቃት የሚጠበቅባቸውን የሚወጡ ሁኔታዎችን ማመቻቸትና ድርሻውን ለመወጣት ነው የወሰነው። ያንን ደግሞ በሂደት በተግባር እያሳየ ይቀጥላል ማለት ነው። ሌሎችም ለምሳሌ ከተፎካካሪ ፖለቲካ ፓርቲዎች ጋር እየተደረገ ያለው ውይይት የዚህ የጸረ ሽብር ህጉንም ያካትታል። አንዳንድ አንቀሶች አሁን ሲነጋገሩ ነው ምናልባት የሚወጣ የሚጨመር ወይ ደግሞ የሚሻሻል ሊኖር ይችላል ማለት ነው። አሁን ባለንበት ሁኔታ በመንግስትም ህዝቡ የሚያነሳቸውን ጥያቄዎች ይሄ ጥያቄ አይመለስም ወይ ደግሞ በዚህ ጥያቄ ላይ ውይይት ማድረግ አይቻልም የምንልበት ሁኔታ ላይ አይደለም። መንግስት ለህዝቡ መድረኩን ክፍት አድርጎ በተለይም ደግሞ ከተፎካካሪ ፖለቲካ ፓርቲዎች ጋር ድርድር እያደረገ ስለሆነ በሂደት ሁኔታዎች እየተሻሻሉ ይሄዳሉ። ምናልባት እንግዲህ አሁንም ጥርጣሬ ያላቸው ሰዎች ካሉ ከራሳቸው ግምት ወጥቶ በተግባር መንግስት የሚሰራቸውን እያዩ መመስከሩ ይሻላል እንጂ ምናልባት ከናዝሬት መልካም ነገር አይወጣም ብሎ እንደደመደሙት ከናዝሬት መልካም ነገር ወጥቶ ታይቷል እና አንድ ትልቅ መጽሐፍ እንደምለው ማለት ነው እንዲሁ ከኢህአዴግ መልካም ነገር አንጠብቅም ብሎ የሚሉት ይሄ እንዲሁ ከግምት የሚያልፍ አይመስለኝም እና አሳዩት የምርጫ ጉዳይ አይደለም። ኢህአዲግ እንደውም ደግሞ በአጠቃላይ ለመንግስት ህዝቡ የሚያነሳቸውን ጥያቄዎች ምላሽ መስጠት ህዝቡን ማገልገል ህዝቡ በሚፈልገው መምራት ግዴታው ነው እንጂ የምርጫ ጉዳይ አይደለም። ይሄን የሚያሳየው ደግሞ ከጊዜ ወደ ጊዜ ህዝብ የስልጣን ባለቤት መሆኑን በግልጽ ያሳየ እንደሆነ ማንም ሰው መገንዘብ መቻል አለበት። ስለዚህ የኢትዮጵያ ዲሞክራሲን በሚገባ የሚያድገው ከውጪ አንድ ነፃ አውጥቶ ዲሞክራሲን ያሳድግልናል ብለን ሳይሆን ህዝባችን ራሳቸው ከጊዜ ወደ ጊዜ የዲሞክራሲ ባህልን በማሳደግ ሚዲያዎቻችንም ደግሞ ለዛ ተገዢ በመሆን መንግስትንም ደግሞ እንደዛ ስልጣኑን በአግባቡ ህዝቡን በሚጠቅምና ህዝቡን ጥያቄ በሚመልስ መልኩ እንዲጠቀምበት በማድረግ ኢትዮጵያ የተሻለች ደረጃ ላይ እንደምትደርስ እንጠብቃለን ማለት ነው። ይህንን ግድ የሚያደርገው ደግሞ የህዝቡ ፍላጎት ነው። ዲሞክራሲ ደግሞ የህዝብ ምርጫ ነው። መሪውን ፓርቲ ይህንን ጠንቅቆ ስለሚያውቅ አሁንም ህዝቡን በማዳመጥ ይሰራል ማለት ነው። ምናልባት ሁሉም ሰው አንድ አይነት አመለካከት አለው ብሎ መደምደም አይቻልም። መንግስት ውስጥ ያሉት ሰዎች ናቸው። እንግዲህ እንደ ባህር ውስጥ ነው። ባህር ውስጥ ብዙ አይነት ህይወት ያላቸው ነገሮች እንደምሮ እንራቃለን። እንደዛው ደግሞ ለዲሞክራሲ የማይመች አመለካከት ያላቸው አባላት አሁን ባለው ሁኔታ መቀጠል ይቻላል ተብሎ አይገመትም ማለት ነው። ስለዚህ ህዝብን በማክበር የሀገር ጥቅምን በማስቀደም ለህዝብ ጥያቄ ምላሽ በመስጠት የተሻለች ሀገር፣ ሰላሟ የተረጋገጠች ሀገር መገንባት ስለሚቻል ለዚህ እንቅፋት የሚሆኑት በመንግስት ድርጅቶችም ውስጥ ካሉ ያው በግድ ከመንገድ ጎራ እንዲሉ እንደሚደረግና የህዝቡ ጥያቄ ግን እንደሚመለስ ነው መግለጽ የምንፈልገው።
ዶክተር ነገሪ አሁን የገለጹልኝን ነገሮች ተቃዋሚ ፓርቲዎችንም ሆኑ የኢህአደግ መንግስትም ቢሆን በጠላትነት ጭምር የፈረጃቸውን ፓርቲዎች ወይም ድርጅቶች ቢጠየቁ የሚሏቸው ነው። ስለ ሀገር ልማት፣ ስለ ሀገር እድገት፣ ስለ ሰብአዊ መብቶች መከበር፣ እነዚህ የሁሉም ግብ ነው፣ የሁሉም ራዕይ ናቸው። እነዚህ ነገሮች ምናልባት የሀሳብ ልዩነቶች ሊኖሩ ይችላሉ እና ጥያቄው ምንድን ነው እነዚህ እርምጃዎች ምናልባት ቅድም እርሶ እንደገለጹት ማምሻውን፣ ሌሊቱን፣ በሳምንት በሁለት ሳምንት መፈጸም ያለባቸው ላይሆኑ ይችላሉ። ነገር ግን ኢህአደግ ላለፉት 26 ዓመታት ስልጣን ላይ ቆይቷል። ህዝቡም በቅርብ እንዳየነው በጣም ብዙ ቅሬታዎችን ሲያሰማ ቆይቷል። ከዚህ ግምገማ በኋላ ግን ተጨባጭ እርምጃዎችን፣ መሰረታዊ እርምጃዎችን ይፈልጋል። በስም የተጠቀሱ እርምጃዎችን ይፈልጋል፣ ጥቅል ከሆኑ እና ብዥታን ሊፈጥሩ ከሚችሉ አገላለጾች ውጪ ማለት ነው። ከዛ በተረፈ ሰሞኑን እስረኞች ሲለቀቁ እንደ መመዘኛ ከቀረቡት ነጥቦች መካከል አንደኛው በዚህ ስርዓት ተጠቃሚ የሆኑ ዜጎች መንግስትና ድርጅት መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና ዓላማ ተነሳስተው እና ሰለባ የሆኑ የሚል መመዘኛ እንደ እነሱን ነፃ ለማውጫነት ተቀምጧል። እንግዲህ ተቃውሞ ማለት ይሄ ነው። መንግስትና ድርጅት መስራት የሚገባውን ባለመስራቱ ሰው ከተነሳ ለምን በሌሎች ኃይሎች ይሳበባል? ለምን ሰለባ ነው ተብሎ ይገመታል? ኑሮዬ አልተስማማኝም ለምንድን ነው ተብሎ የማይታሰበው? እነዚህን ሰዎች በዚህ ምክንያት ማሰር የፖለቲካ እስረኛ ማድረግ አይደለም ወይ? ዶክተር ነገሪ
ጥሩ ቅድም ላነሳው ጥያቄ በተጨባጭ ለተባለው በመግለጫው የተመለከቱት ሁሉ አሁን ከስብሰባው በኋላ መሪው ድርጅት ያደረገው ወደ መንግስት በማምጣት ክልሎች ባለቤት እንዲሆኑና ክልሎች መስራት ያለባቸውን የክልል መስተዳድሮች ከአሁን ጀምሮ ለህዝቡ ጥያቄያቸውን ለመመለስ ትኩረት ሰጥቶ እንዲሰሩ እያንዳንዱ የተወሰነው ጉዳይ ባለቤት እንዲያገኝ ተደርጓል። በፌዴራል መንግስት ደረጃ የሚሰሩትም እንደዛው ባለቤት እንዲያገኝ ተደርጎ ቅድሚያ ተሰጥቶ የተመለከቱት ሁሉ በተግባር የሚታዩበት ሁኔታ ነው የሚኖረው። ያም ደግሞ ሊሆን የሚችለው በህዝቡ ተሳትፎ ነው። ስለዚህ ወጣቶቻችን፣ ሴቶች፣ በአጠቃላይ ዜጎቻችን የሚመለከታቸውን ከመንግስት ጋር በመሆን እነዚህ ውሳኔዎች፣ የተቀመጡት አቅጣጫዎች ተግባራዊ እንዲሆኑ መንግስትን አብሮ ከመስራትም አኳያ ማስገደድ መቻል አለባቸው ነው የምንለው። ይሄ ዝም ብሎ ባዶ ተስፋ እንዳልሆነ መታወቅ አለበት። ነገር ግን ደግሞ መንግስትና መሪው ፓርቲ የሁሉም ችግር ባለቤት ወይ ደግሞ ችግር ፈጣሪ፣ ሁሉንም ችግር ደግሞ መፍትሄ የሚሰጥ አድርጎ መቁጠርም ደግሞ ትክክል አይደለም። የሀገር ባለቤት አጠቃላይ ህዝቡ ኢትዮጵያውያን ናቸው። አሁን መንግስት እድል ተሰጥቶት ህዝብን እየመራ ነው ያለው። ያለ ህዝብ ደግሞ የትኛው መልካም ነገር ሊመጣ አይችልም። ይሄንን በመገንዘብ ከህዝብ ጋር ይሰራል ማለት ነው። መጨረሻ ላይ ያነሳኸው ጥያቄ በሌሎች ኃይሎች ተፋሎ የተባለው ሁሉንም አያጠቃልልም። ይሄ የለም ብለን መደምደም አንችልም። ሁሉም ግን በዚህ ምክንያት ወይ ደግሞ በሌሎች ኃይሎች ተታሎ ወንጀል ሰርቷል ብሎ መንግስት የተመደበበት ጊዜ አልነበረም። እንዳውም በአሁኑ ጊዜ መሪውን ፓርቲ በአጠቃላይ መንግስት ትያሪ ያለው አብዛኛውን ችግር ዜጎቻችን የሚያነሱትን ጥያቄዎች ለምሳሌ ወጣቶቻችን የገቡበት አንዳንድ ድርጊቶች ምክንያት እንዲሁም ደግሞ ዜጎቻችን ሲያነሱት የነበረው ቅሬታ መንግስት ባለቤት ነው፣ መንግስት የችግሩ መንስኤው መንግስት ጋር ነው ብሎ ተቀብሎታል ማለት ነው። ያ ማለት በሌላ ያሳበበ አይደለም። ነገር ግን ደግሞ በኢትዮጵያ ፖለቲካ ጉዳይ ያገባናል የሚሉ አካላት የሚችሉትን ወይ ደግሞ ያዋጣናል ይህንን መንግስት መቀየር ያስችለናል ብሎ የሚሉትን ሁሉ እየተጠቀሙ ግለሰቦችን አላታልሉም ብሎ መደምደም ደግሞ አይቻልም። እነሱም የሚጠቀሙበት አካላት አላቸው። ስለዚህ አሁን ሌሎች ላይ ማሳበብ ወይ ደግሞ ኤክስተርናላይዝ ማድረግ ሳይሆን መንግስት በራሱ መሪ ስለሆነ ችግሮችን መፍታት መቻል ነበረበት። የህዝብን ጥያቄ በአግባቡ መፍታት ነበረበት። መልካም አስተዳደር እንዲሰፍን ከመንግስት ነው የሚጠበቀው። ስለዚህ ኃላፊነቱን መንግስት ራሱ በመውሰድ ለመፍትሄውም ደግሞ ግንባር ቀደም በመሆን ህዝቡን አስተባብሮ መስራት አለብኝ ብሎ የወሰነ መንግስት እንደሆነ ነው የምንረዳው። ነገር ግን ደግሞ አሁንም መረዳት ያለብን ይሄ መንግስት እኮ ምን አይነት ሀገር ነው የተረከበው? ባለፈው 26 27 አመት ሊቆጥራለን 25 አመት ሊቆጥራለን። ነገር ግን መንግስት ምን አይነት ሀገር በኢኮኖሚ ደረጃ በማህበራዊ አጠቃላይ በፖለቲካ ሁኔታ ምን አይነት ሀገር ተረክቦ ነው ዛሬ ያለንበት ደረጃ ላይ ዩኒቨርሲቲ ያደረገው የምለውም ደግሞ ማየት ያስፈልጋል። ወደ ኋላ እየሄደች አይደለችም አገሪቷ፣ ወደፊት እየሄደች ነው። ነገር ግን ደግሞ ከዚህም የበለጠ የተሻለ ሁኔታ መፍጠር ይቻል ነበር። መንግስት ይህንን አውቆ ነው እየሰራ ያለውና የታሰሩትና የተፈቱት ለወደፊትም የሚፈቱት ሁሉም በሌሎች ተታሎ ወንጀል ሰርቷል ብሎ መደምደምም አይቻልም። የተታለሉ የሉም ብሎም ደግሞ መደምደም አይቻልም። ስለዚህ ይህንን በግልጽ የምንረዳው የእያንዳንዱ ታሳሪ ታራሚ ኬት ምን እንደሆነ በመለየት ምክንያቶቹ ምን እንደሆኑ መናገር ይቻላል ማለት ነው።
ዶክተር ነገሪ መቼም ምን አይነት ሀገር ተረከበ ላሉት በመሰረቱ እኮ ለዛም ነው እኮ ኢህአደግ ወደ ስልጣን ሲመጣ የህዝብ ድጋፍ አግኝቶ ያንን ስርዓት ጥሎ ይሄንን የተረከበው። ነገር ግን አሁን ወደዛ አይደለም፣ ስለ ኢህአደግ ስርዓት ነው ሰው ጥያቄ እያነሳ ያለው። ይሄ መንግስትም ባለፉት አመታት በሁለት አሃዝ የሚቆጠር እድገት እያመጣ እንደሆነ ሲናገር ቆይቷል፣ ብዙዎችም ይመሰክሩለታል። ለዚህኛው ዋናው ግን ሰብአዊ ልማት ላይ የሰራው ነገር የለም፣ ዲሞክራሲን ማስፈን ላይ ወደ ኋላ ነው የተጎተተው። 25 አመት በጣም ብዙ ጊዜ ነው ለአንድ ሀገር ግንባታ ለስርዓት ግንባታና ስለ ራሱ ነው ማሰብ ያለበት ኢህአደግ ነው የሚሉት። እና በዚህ ሁኔታ ውስጥ ዶክተር ነገሪ
ትክክል ነው፣ ይሄን እኮ ተረድቼ ነው የመለስኩልህ። ነገር ግን እንዲሁ የተሻለ ሁኔታ ውስጥ የነበረችን ሀገር ተረክቦ ወደ ኋላ እንዳልመለሳችን መረዳት ያስፈልጋል። ከጊዜ ወደ ጊዜ ለውጦች አሉ፣ ነገር ግን ደግሞ ችግር የለብንም እያልን አይደለም። እነዚህ ችግሮች ደግሞ ችግሮች እንዳሉ አድሚት ስላለች ህዝብ ጋር በመሆን ትክክለኛ ዲሞክራሲ እንዲሰፍን ማድረግ መንግስት እንደሚጠበቅበት መሪዎችም ስለሚያምኑት ነው አሁን ለውጥ ያስፈልገናል ብሎ በግንባር ቀደምትነት እየሰሩ ያሉት። እና በዚህ መልኩ መረዳት ይቻላል። እኔ አሁን በፊት ከነበረው ጋር እያወዳደርኩ አይደለም፣ ነገር ግን ከየት ነው የመጣ ነው፣ ምን አይነት ሁኔታ ውስጥ ነበርን፣ አሁን ደግሞ ለውጦች የሉም ወይ፣ እንዲሁ ዝም ብሎ ምንም ለውጥ አላመጣም ብሎ የሚሉ ሰዎችም ካሉ ትክክል እንዳልሆነ ነው ይህን የምንለው። በመንግስትም በኩል ደግሞ ብዙ ችግሮች እንዳሉ መንግስታቱ ራስን አይቶ ከዚህ ችግር መውጣት እንዳለበትና የህዝቡን ፍላጎት ማገልገል እንዳለበት ወስኖ ነው እየሰራ ያለው ነው እያልኩ ያለ።
ለብዙዎች ችግሮች ምክንያት ናቸው ከሚባሉ ነገሮች መካከል አንዱ ኢህአደግ አንደበት ምላስ እንጂ ጆሮ የለውም የሚሉ አሉ። አያዳምጥም ሌሎችን። እንዲያውም ትችቶች በሚነሱበት ጊዜ፣ አስተያየቶች፣ የተለዩ አማራጭ ሐሳቦች በሚነሱበት ጊዜ በቀጥታ በጠላትነት ከመፈረጅ ይልቅ ጸረ እንደዚህ ናቸው፣ ጸረ ሰላም፣ ጸረ ህገ መንግስት፣ ጸረ ሀገር እያሉ ከመፈረጅና በፓርላማ ደረጃ ሳይቀር እንደ ጠላት አዋጅ ከማውጣት ይልቅ አቅርቦ መነጋገር እና እነዛን አማራጮች ማየት የተሻለ ነበር የሚሉም አሉ። በዚህ ደረጃስ ኢህአደግ ምን ያህል ተለውጧል? ምን ያህል ራሱን ገምግሟል? ዝግጁ ነው ወይ ሌሎችን ለማነጋገር በኢትዮጵያዊነታቸው ብቻ ያለምንም ቅድመ ሁኔታ?
እንግዲህ ይሄ ድምዳሜ ብዙ የሚያዋጣ አይመስለኝም። ኢህአዴግ ውስጥ የተለያዩ ሰዎች የተለያዩ ብሔራዊ ድርጅቶች አሉበት። በየራሳቸው የሚያደርጉት እንቅስቃሴ አለ። ብሔራዊ ድርጅቶቹ ሌሎችን ለማቅረብ እንዲሁም ደግሞ በአጠቃላይ ኢህአዴግ ከዚህ በፊት ብዙ ውጣ ውረዶችን አልፏል። ለምሳሌ የኢትዮጵያ ጉዳይ ያገባናል የሚሉ አካላት ውጭም ያሉ አካላት ሀገር ውስጥም ያሉ አካላት አሉ። ከእነሱ ጋር ስነጋገር ቆይተዋል። ነገር ግን በሚፈለገው ደረጃ የሌሎች ተፎካካሪ ፓርቲዎች ኮንትሪቢሽን በኢህአዴግ ደረጃ ወይ ደግሞ ኢህአዴግን በሚፎካከር ደረጃ ማደግ አልቻለም። ይህን ደግሞ ሙሉ በሙሉ ኢህአዴግን ተጠያቂ ማድረግም አስቸጋሪ ነው የሚሆነው። አያዳምጥም፣ ብለን መደምደም እንኳን አንችልም። ነገር ግን በሚጠበቅበት ደረጃ አላዳመጣንም የሚሉ አካላት አሉ። በሚፈለገው ደረጃ እንዲያዳምጣቸው እነሱ መሄድ ያለባቸውን ርቀት መሄድ ያስፈልጋል ማለት ነው። አንዱ ሌላውን በጠላትነት የሚፈርጅ ከሆነ ቀድምም እንዳልኩት ከነሱ ምንም መልካም ነገር አይገኝም። ማዳመጥም ብለን የሚገመድም ከሆነ ከዛም ቀርቦ ለመነጋገርም ፈቃደኝነት ላይኖር ይችላል ማለት ነው። ጉዳዩ ከሚመለከታቸው ራሱ። ስለዚህ ከመፈረጅ ትክክለኛ ሁኔታውን እና የተሻለ ነገር ሊወጣ ይችላል ብሎም በመገመት መደማመጡ የተሻለ ነው። አገሪቷ የምትመራበት ፖሊሲ ጠላቶቻችን ናቸው ወይ ደግሞ ጠላታችን ናት ኢትዮጵያ ወይ ደግሞ ኢህአዴግ ጠላቴ ነው ብሎ ከሚሉት ሰዎች ጋር ለመነጋገር እንግዲህ ዝግጁ እንደሆነ ነው ሲገልጽ የነበረው። አሁንም ደግሞ የሀገሪቷን ህግ ያውም ደግሞ የሀገሪቷን ህገ መንግስት ከሚቀበል አካል ጋር ኢህአዴግ የሚመራው መንግስት ለመነጋገር እና ያሉትን ልዩነቶች ለማጥበብ የማይቀራበት ምክንያት የለም ማለት ነው። ምክንያቱም የኛ ፖሊሲ የሚያሳየው ባዴ ነው የኢትዮጵያ ጉዳይ ያገባናል የሚሉት ይቅርና ሌሎች አካላትን ጭምር ሌሎች ሀገራትን ጭምር ለመደራደር እና በሰላማዊ ሁኔታ ለመቀጠል መንግስት ለመስራት ነው ፈቃደኝነቱን የሚያሳየው ማለት ነው። ስለዚህ ከመፈረጅ መነጋገር ይቻላል፣ ችግሮችን መፍታት ይቻላል። ለንግድ የማይቀርብ አጀንዳ አይኖርም። ለሰላም ተብሎ ለህዝብ ጥቅም ተብሎ ለሀገር ክብር ተብሎ የምለውን በመቀበል ሁሉም ከራሱ ድምዳሜ በመውጣት ነባራዊ ሁኔታውን በመረዳት አብሮ መስራትና የተሻለች ኢትዮጵያ መገንባት ይቻላል የሚል እምነት ነው ያለን። አሁን ስብሰባ ግን ደርሶብኛል።
እሺ ዶክተር ነገሪ
አስተያየታለሁ።
እሺ ፈጠን ላርግና ልጨርስ። ይለቀቃሉ የተባሉ ሰዎችን አስመልክቶ እንግዲህ ከተለቀቁ በኋላ በይቅርታ ነው የሚለቀቁት። እንግዲህ ብዙ ጊዜ የሚታየው እንደዚህ አይነት ነገር እንደ ችሮታ ነው፣ እንደ መንግስት ወደ ሰፊነት ተደርጎ ነው የሚታየው። ለመሆኑ ከተለቀቁ በኋላ ለማካካሻ የሚታሰብ ነገር አለ እንዴ? የተገደሉ ሰዎች አሉ፣ በሰልፎች ላይ የተሳተፉ ጉዳት የደረሰባቸው ቤተሰቦች አሉ። ግምት ውስጥ ገብቷል የነሱ ጉዳይ?
አንደኛ የተለቀቁ ሰዎችን ምናልባት ከመንግስት ወደ ሰፊነት ጋር እያያዘ እንዳልከው ክሬዲቱ የሚሰጠው ለህዝቡ ነው። መንግስት ያለ ህዝብ ምን ትርጉም የለውም። ስለዚህ ህዝቡን በማዳመጥ ለህዝቡ ክብር በመስጠት ህዝቡ ለሚያነሳቸው ጥያቄዎች ያንን ጥያቄ አዳምጦ ህዝቡን በማክበር ነው መንግስትም ውሳኔዎችን የሚወስነው እንዲፈቱም የሚያደርገው። ስለዚህ ማዕከል የሚሆነው የህዝብ ፍላጎት ነው። በአጠቃላይ የተፈቱትንም ጭምር እንግዲህ ምናልባት ለወደፊት የሚታይ ይሆናል። የሰው ህይወት የጠፋበት የተለያዩ ጉዳቶች የደረሱበት ሁኔታዎች ሊኖሩ ይችላሉ። ያንን እንዴት ይታያል የሚለውን አሁን ዛሬ ላይ ሆንን መጠንባይ አይቻልም። ምናልባት እንግዲህ በዛ ውይይት ላይ ተነስቶ ይሆናል። ከህግ ጋር የተያያዙ ጉዳዮች ሊሆኑ ስለሚችሉ፣ ከሰብአዊ መብቶች ጥሰት ጋር ታይዞም የሚነሱ ጉዳዮች ሊሆኑ ስለሚችሉ እነዚህ ዝርዝር ጉዳዮች ያው በቆይታ ውስጥ የምናያቸው ሊሆን ይችላል። ነገር ግን የማይነሱ ናቸው ወይ ደግሞ እነዚህ ጉዳዮች ምንም ትኩረት የሚሹ አይደሉም ብለን መደምደም አንችልም። በጣም አስፈላጊ ጉዳዮች እና እንትን መሰጠት እንዳለበት ነው የምንረዳው ማለት ነው።
ዶክተር ነገሪ ሌንጮ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር፣ በጣም ብዙ ጥያቄዎች ነበሩኝ፣ ነገር ግን እርሶም እየተጣደፉ ስለሆኑ ለጊዜው እዚሁ ላይ ላብቃ። ከሰሞኑ ተመልሼ መቼም ያምናሉ እርሶም ህዝብም ብዙ ነገር የማወቅ መብት አለው እንዲብራራለትም ይፈልጋልና ተመልሼ ሌሎች ጥያቄዎችንም እንደዚሁ አነሳለሁኝ። ለዛሬ ለሰጡኝ ጊዜ ለማብራሪያው በጣም አመሰግናለሁኝ።
አመሰግናለሁ።